Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። በመስተንግዶና በአሽከርካሪነት ከመስታወት አረጋው ጋር አብረናችሁ እንቆያለን።
ሰላም እንደምናመሻችሁ። ዛሬ የአሜሪካ ድምፅ ሬዲዮ 75 ዓመት ሞልቶታል።
መልካም ሰባ አሚስት አመት።
On VOA's 75th anniversary, we are totally committed to our mission of broadcasting in
የአሜሪካ ድምጽ 75ኛ አመቱን ሲያከብር የተቋቋመበትን ዓላማ ለማሳካት በተለያዩ የመገናኛ ዘዴዎች መረጃ ማሰራጨቱን አጠናክሮ እንደሚቀጥል ለመግለጽ ወዳለው።
ወደ አዲስ አበባ ስናመራ ደግሞ ቂሊንጦ ማረሚያ ቤትን በማቃጠል ከተከሰሱ 38 ቀዳሚዎቹ ተከሳሾች በፌዴራል ከፍተኛ ፍርድ ቤት ቀርበው በቤተሰብ የመጎብኘት መብታቸው በማረሚያ ቤት ባለስልጣናት መገፈፉን አስታውቀዋል።
ጨለማ ቤት ውስጥ ነው ያለነው። እዛ ከቤተሰቦች ጋር መገናኘት ተከልክለናል። ቤተሰቦች እየጠየቁን አይደለም። 4 ሰዓት ብርሃን አናገኝም።
የሁለቱ ተከሳሾች ጠበቃ ሰይድ አብደላ ናቸው። ዝርዝሩን ይዘናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻገሩ። ዘናናል።
እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠርላሉ የምሽቱ ዜናዎች። ጽዮን ግርማ ነኝ። ፕሬዚዳንት ዶናልድ ትራምፕ ለጠቅላይ ፍርድ ቤት የመረጧቸው ዳኛ ኒል ጎርሲች ዛሬ ረቡዕ ከኮንግረሱ ምክር ቤት አባላት ጋር ይገናኛሉ። የዋይት ሀውሱ ቃል አቀባይ ሲን ስፔሰር እንዳስታወቁት ፕሬዚዳንቱ ስለመረጧቸው እጩ ለምክር ቤት አባላቱ ገለጻ ያደርጋሉ። ፕሬዚዳንት ትራምፕ ትላንት ማታ እጩ ዳኛውን ሲያስተዋውቋቸው ለሀገራችን እጅግ አስፈላጊ ብቁ ዳኛ ሲሉ ቦታቸውን ከሚተኳቸው ከሟቹ አንቶኒዮ ስካሊያም ጋር አስተካክለዋቸዋል። የተመራጩ ዳኛ ኒል ጎርሲች ሹመት በምክር ቤት የመወሰኛው ምክር ቤት አባላት ይጸድቅ ዘንድ ቀላል የማይባል ክርክር ሊኖረው እንደሚችል ይጠበቃል። የአፍሪካ ህብረት ከዓለም አቀፍ የወንጀል ችሎት የመውጣት ስልቱ እየገፋ ነው። እርምጃው ህጋዊነት አሳሪነት ባይኖረውም በአህጉሪቱ ሰላም እና ጸጥታን ፍትህን ሊለውጥ ይችላል። በሌላ በኩል ደግሞ የአፍሪካ ርዕሳነ ብሔራዊ ዓመታዊ ጉባኤ ባበቃ ማግስት የአፍሪካ ህብረት በአህጉሪቱ ያሉ ግጭቶችን ለማቆም ባለው እቅድ መሰረት አሳድሮ እየተንቀሳቀሰ መሆኑ ታውቋል። የዩናይትድ ስቴትስ ምንም እንኳን ስደተኞችን ላለመቀበል በወቅቱ ፕሬዚዳንት እገዳ እየተደረገ ቢሆንም ከፓስፊክ ውቅያኖስ መጠለያ ጣቢያዎች ግን ጥገኝነት ጠያቂ የሆኑ ስደተኞችን ለመቀበል የተደረሰውን ቀደም ያለ ስምምነት እንደምታከብር የአውስትራሊያው ጠቅላይ ሚኒስትር ማልኮም ትሩንቡል አስታወቁ። በቀድሞ ፕሬዚዳንት ባክ አባማ የተደረሰው ይህ ስምምነት አውስትራሊያ ሊገቡ ሲሉ ታግደው ወደ ፓዋ ኒው ጉኒ እና ወደ ኑሩ የተወሰዱትን ወደ 1200 ፍልሰተኞችን ያጠቃልላል። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዞአችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ከመስታወት አራጋው ጋር አብሬያቸው የማመሸው ሄኖክ ሰማእግዜር ነኝ። አብረን ካድማስ እንሻገር።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
Happy birthday to you. የአሜሪካ ድምፅ ሬዲዮ ዛሬ 75ኛ ዓመት የተመሠረተበትን በዓል እያከበረ ይገኛል። አድማጮቻችን እንግዲህ ለ75 ዓመታት በዓለም ዙሪያ ሲያሰራጭ ቆየው የዓለም አቀፍ የዜና አውታርን ስለተቀላቀላችሁ አብራችሁን ስለቆያችሁ ሁላችሁንም እናመሰግናለን። እንደ አውሮፓውያን አቆጣጠር መስታወት በ1942 ነው በዛሬው ዕለት ዩናይትድ ስቴትስ የሁለተኛው የዓለም ጦርነትን ከተቀላቀለች ከሁለት ሳምንታት በኋላ ማለት ነው። የ15 ደቂቃ የአየር ሞገድ የቀጥታ ስርጭት በኒውዮርክ በምትገኘው ትንሽ ስቱዲዮ ጀርመን ለሚገኙ አሜሪካዊ አድማጮች ነበር ስርጭቱን የጀመረው።
ስለ አሜሪካ በሚያቀነቅነው ዘ ባትል ሃይመን ኦፍ ሪፐብሊክ በተሰኘው ዜማ ነበር የሬዲዮ ስርጭቱ የተጀመረው። በጊዜው በነበረ የፕሮግራሙ አስተዋዋቂ ዊሊያም ሃርለን ሃሌስ ከአሜሪካ የምናስደምጣችሁ ድምጽ የሚል ንግግር ተደመጠ። ከዛሬ ጀምሮ በየቀኑ ስለ አሜሪካና ስለ ጦርነቱ እናወራችኋለን። ዜናው ለኛ መልካም ሊሆን ይችላል ላይሆንም ይችላል። ነገር ግን እውነታውን እንነግራችኋለን።
ከላይ የሰማኑ የመጀመሪያው የአሜሪካ ድምጽ ሬዲዮ ስርጭት በዊሊያም ሃርለን ሄል የተገለጸው ነው። ይህ ነበር እንግዲህ የመጀመሪያው ስርጭት የተደመጠበት። ለ75 ዓመታትም በዋሽንግተን ዲሲ የሚገኘው ዋና መስሪያ ቤት ዜናዎችን በዓለም ዙሪያ በማዳረስ ላይ ይገኛል።
የሁለተኛው ዓለም ጦርነት ካበቃ በኋላ የአሜሪካ ድምጽ ሬዲዮ በ40 ቋንቋዎች ዜናዎችን በማስቀደም የተለያዩ ነጥቦችን በማንሳት አስተያየትና ገለጻዎችን እንዲሁም የተለያዩ ሙዚቃዎችን ማስደመጡን ቀጠለ። የአማርኛ ስርጭት እንደ አውሮፓውያን አቆጣጠር በ1982 ዓመተ ምህረት በስድስት ሰዎች ነበር ስርጭቱን የጀመረው። በጊዜው በስድስት ጋዜጠኞች ጌታሁን ታምራት፣ አዳነች ፍሳዬ፣ ሱራፌል ፋንታዬ፣ የህይስ ውሂብ፣ ዮሐንስ ኃይለ ኢየሱስና አሸናፊ አበጀ በየቀኑ የ30 ደቂቃ ስርጭት ጀመሩ። የኦሮምኛና የትግርኛ በየዕለቱ የ15 ደቂቃ የሬዲዮ ስርጭት በእንደ አውሮፓውያን አቆጣጠር በ1996 ዓመተ ምህረት ነበር መደመጥ የተጀመረው። የኦሮምኛ አዘጋጆቹ ናሞ ዳንዲና ሰይድ አህመድ አሊ፣ የትግርኛ ቋንቋ አዘጋጆቹ ደግሞ ምንያ ተክለአብና ግርማይ ተስፋ ጊዮርጊስ ነበሩ።
አሁን ቪኦኤ ወደ ዓለም አቀፍ የመገናኛ ብዙሃን ስርጭቱን በማስፋት በ45 የዓለማችን የተለያዩ ቋንቋዎች በሬዲዮና በቴሌቪዥን ፕሮግራሞችን በአድማጮችና በተመልካቾቹ ዘንድ እንዲደርሱ በተለያዩ አምዶች መረጃዎችን እያቀረበ ይገኛል። እኛም የአሜሪካ ድምፅ ሬዲዮ ዋና ስራ አስኪያጅ አማንዳ ቤኔትን ይህንን በማስመልከት ከአድማጮቻችን ጋር እንዲነጋገሩ ጠይቀናል።
መልካም ሰባ አሚስት አመት።
On VOA's 75th anniversary, we are totally committed to our mission of
የአሜሪካ ድምፅ 75ኛ ዓመቱን ሲያከብር የተቋቋመበትን ዓላማ ለማሳካት በተለያዩ የመገናኛ ዘዴዎች መረጃ ማሰራጨቱን አጠናክሮ እንደሚቀጥል ለመግለጽ እወዳለሁ። እውነተኛ፣ ተአማኒ፣ ገለልተኛና የማይወግን ዜናና መረጃ ላለፉት 75 ዓመታት እንዳሰራጨን ሁሉ ለቀጣይ 75 ዓመታት የምናደርገውም ይህንኑ ነው። በግሌ እዚህ የአሜሪካ ድምፅ አካል ሆኜ ከእናንተና ከሌላውም ዓለም ጋር ስነጋገር በቅድሚያ ለምን ጋዜጠኛ ለመሆን እንደወሰንኩ ያስታውሰኛል። የተጣለብንን ኃላፊነት ለመወጣት እኔም እዚህ አብረውን የሚሰሩ ባልደረቦችም ዝግጁ ናቸው። 75ኛ ዓመታችንን ስናከብር ለቀጣይ 75 ዓመታት እንድትከታተሉን እየጋበዝኩ ነው።
ለቪኦኤ ስራ አስኪያጅ አማንዳ ቤኔት በመቀጠል ያቀረብኩላቸው ጥያቄ እንደ ኢትዮጵያና ኤርትራ የመገናኛ ብዙሃን ነጻነት በሚታፈንባቸውና የመናገር ነጻነት ባልተከበረባቸው አካባቢዎች እንደ አሜሪካ ድምፅ ያሉ የዓለም አቀፍ የዜና ምንጮች ሚና ምንድን ነው የሚል ነበር።
I think that international broadcasters like Voice of America play a vital role in countries around the world.
እንደ አሜሪካ ድምጽ ያሉ የዓለም አቀፍ የዜና ምንጮች የሚኖራቸው ሚና በየማስበው ተአማኒ የሆኑ የዜና መረጃ ምንጮች በሌሉባቸው ሀገሮች ክፍተቱን መሙላት ነው። በሀገራችን ያለውን የመናገር ነጻነት ተጠቅመን በዓለም ዙሪያ የሚኖሩ ዜጎች ገለልተኛ ሚዛኑን የጠበቀና የታመነ መረጃ የሚያገኙበትን አምድ መክፈት ነው። እንደዚህ አይነት መረጃን በሚኖሩባቸው አካባቢዎች ለማግኘት እንደማይችሉ እንረዳለን።
እናንተስ በተለይ ወጣቶች በስራ ፈጠራና የቴክኖሎጂ ሽግግር መረጃን ከአሜሪካ ድምጽ ሬዲዮ ለማግኘት ምን መጠበቅ እንደምትችሉ ጠይቄ ነበር። አማንዳ ቤኔት እንዲህ ብለዋል።
A big part of Voice of America's mission is to tell America's story. And that means telling all of America's story, including the story of Silicon Valley and its entrepreneurial culture.
የአሜሪካ ድምጽ ራዲዮ ትልቁ ተልእኮ የአሜሪካን ኑሮ ማሳወቅ ነው። ይህም የአሜሪካን ታሪክና ኑሮ ከሁሉም አቅጣጫ ማሳየትን ያካትታል። በሲሊከን ቫሊ የቴክኖሎጂ ባህልን ማሳየት፣ የትምህርት ተቋሞቻችንና ስርዓቶቻችንን በዘገባዎቻችን ማሳየታችንን እንቀጥላለን። በርካታ ወጣቶች በአለም ዙሪያ የማወቅ ፍላጎታቸው ሰፊ ነው። የጤና ጥበቃ ስርዓታችንም የብዙዎችን ህይወት ያተረፉ በርካታ የቴክኖሎጂ ፈጠራዎችና አሰራሮች የተሞሉ ናቸው። ወጣቶች መረጃዎችን በሚታገኙባቸው የቴክኖሎጂ መገናኛዎች፣ በተለይ በሞባይል ስልኮች የምናሰራጫቸው መረጃዎች እነዚህን ሁኔታዎች የሚያሳዩ ይሆናሉ። የአሜሪካ ድምጽ በሚተገለገሉባቸው የመረጃ ማሰራጫ አምዶች ለእናንተ የሚያቀርቧቸውን ዝግጅቶች እናንተም የቀደሙት እናቶቻችሁና አባቶቻችሁ በራዲዮ ያገኙአቸው የነበሩትን ታማኝ ገለልተኛና አሳታፊ ከሆኑ ዘገባዎችና መረጃዎች ትጠቀማላችሁ የሚል ተስፋ አለኝ።
That you will find Voice of America to be as reliable, interesting, and engaging a source of news and information as your parents did.
The Voice of America! VOA!
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቅሊንጦ ማረቢያ ቤትን በማቃጠል ከተከሰሱት 38 ቀዳሚ ተከሳሾች በፌዴራል ከፍተኛ ፍርድ ቤት ቀርበው በቤተሰብ የመጎብኘት መብታቸው በማረሚያ ቤት ባለስልጣናት መገፈፉን አስረድተዋል። የሁለቱ ተከሳሾች ጠበቃ ሰይድ አብደላ ዝርዝር አላቸው።
አቶ ሰይድ አብደላ ከነዚህ ተከሳሾች መካከል የአምስቱ ናቸው። አነጋገሪያቸው ነበር። እንግዲህ በነሐሴ ወር 2008 ዓመተ ምህረት ቃጠሎ የደረሰበት ቂሊንጦ ማረሚያ ቤትን በማቃጠል የተጠረጠሩ 38 እስረኛ ተከሳሾች በከፍተኛ ፍርድ ቤት 19ኛ ወንጀል ችሎት በመመላለስ ላይ ይገኛሉ። የዛሬው ቀጠሮ ደግሞ የፌዴራል አቃቤ ሕግ የክሱ ሂደት በዝግ ይታይልኝ በሚል ላቀረበው አቤቱታ የተከሳሾቹ ጠበቆችን መቃወሚያ ለመቀበል ነበር። ከተከሳሾች ውስጥ የአምስቱ ጠበቃ የሆኑት አቶ ሰይድ አብደላ ተገኝተው ነበር በችሎቱ ላይ። የአቤቱታቸውን ዝርዝር ይዘት ደግሞ ጠይቄያቸው ነበር።
እኛ በግልጽ ችሎት መሰማት ህገ መንግስታዊ መብት ነው። የፌዴራል ህገ መንግስት አንቀጽ 20 ንዑስ አንቀጽ 1 ላይ ማንኛውም ክስ በግልጽ ችሎት መታየት አለበት። ይህ መብት ሊገደብ የሚችለው በተከሳሹ ጥቅም ሲባል ነው። በመጀመሪያ ደረጃ ምናልባት የግለሰብን ነው በግልጽ ችሎት ለጠው መታየቱ እሱን ስብና የሚጎዳ ከሆነ ወይም ለሀገሪቱ ደህንነት አስጊ ከሆነ ነው ህገ መንግስቱ ላይ ዝግ ችሎት ይታያል የሚለው። አቃቢ ህግ ያቀረባቸው ምክንያቶች ምስክሮቻችንም በችሎትም ሆነ በማረሚያ ቤት አሰራርተውብናል የሚል ነው። እኛ መልሳችን ያተኮረው በችሎት ላይ አሰራርተዋል የሚለው ተአማኒነት የለውም። ምክንያቱም ችሎቱ ላይ ታራሚዎቹ ወይም ተከሳሾቹ በፖሊስ ጥበቃ ውስጥ ነው ያሉት። የሚያደርጉት እንቅስቃሴ ሁሉ በፖሊስ ጥበቃ ውስጥ ያለ ሆኖ እያለ ምስክሮችን አሰራርተዋል የሚለው ታማኒነት የለውም። ከዚህም በላይ ደግሞ ምስክሮቹ ባሰራሩበት ህዝብ ችሎቱን የመከታተል መብቱ ሊገደብ አይገባም። በማረሚያ ቤት አሰራርተዋል ከተባለም ያንኑ በማስረጃ አረጋግጦ ምስክርን ማሰራራት ወንጀል ስለሆነ በወንጀል መክሰስ እንጂ ህገ መንግስታዊ መብት የሆነውን በግልጽ ችሎት የመዳኘት መብት በዝግ ችሎት እንዲደረግ መጠየቁ አግባብ አይደለም የሚል መልስ ነው ያቀረብነው።
ለሱ ነበር እንግዲህ የተቀጠረው ዛሬ። ስለዚህ ምን ተባለ?
ይህንን ብይን ለመስጠት ለ22 ነው የተቀጠረው። እኛ ጋር ይህን በጽሁፍ እንዳስገባን ተከሳሾች አቤቱታ አለን ብለው ተነስተው መናገር ጀመሩ። ፍርድ ቤቱ አቤቱታ ካላችሁ በአቤቱታ ቀን በጠበቃዎቻችሁ አማካኝነት በጽሁፍ ወይም እናንተ ከሆናችሁ በራሳችሁ በጽሁፍ ማቅረብ ትችላላችሁ፣ እዚህ በድምፅ አንቀበልም ሲል ተከሳሹ ሳይፈቀድለት ተነስተው መናገር ጀመረ። ሁሉም ያለውን ብሶት መናገር ጀመረ። ጨለማ ቤት ነው ያለ ነው አቤቱታችንን ሊሰማን ይገባል የፍርድ ቤት እያሉ የተወሰኑ ሰዎች ተራ በተራ ተነስተው መናገር ሲጀምሩ
ምንድን ነበረ እየተናገሩት? አቤቱታቸው ምንድን ነበረ?
ጨለማ ቤት ውስጥ ነው ያለ ነው፣ እዛ ከቤተሰቦች ጋር መገናኘት ተከልክለናል፣ ቤተሰቦች እየጠየቁን አይደለም፣ 24 ሰዓት ብርሃን አናገኝም፣ ይህንን ደግሞ ፍርድ ቤቱ ሊሰማን ይገባል እያሉ ነበር ሲናገሩ የነበሩት። እንደውም አንደኛው ተከሳሽ ቤተሰብ እንደማንገናኝ ይኸው እናቴም ስለመጡ አሁን እናቴንም መጠየቅ ይችላል ተመላልሰው ይህን ማግኘት አልቻሉም የሚለውን ሁላ ተናግሯል። ፖሊሶች ሊያስቆሙ ቢሞክሩም ታራሚዎቹ ዝም ብለው መናገር ስለቀጠሉ ፍርድ ቤቱ ወዲያው ለ22 ለብይን ቀጠር ያለው ችሎቱ አብቅቷል፣ እነሱ እንዲወጡ ብሎ ትዕዛዝ ሰጡ። ፖሊሶች እነሱን አስወጧቸው። ያው ችሎቱ በዚህ ጠቋል።
Hello Jibjiga, hello Goday, hello Qabri Dahar, hello Dagaxbuur, hello Diridabe, hello Shimil. Gabina VOA, Gabina, Gabina, Gabina. Waxaad dhageysanaysaan Gabina VOA, Gabina, Gabina, Gabina.
The lovers of the bar is where I go. Mm-hmm. Me and my friends at the table doing shots, tripping fast, and then we talk slow. Mm-hmm. And come over and start up a conversation with just me, and trust me, I'll give it a chance. Now take my hand, stop, and the man on the jukebox, and then we start to dance. And now I'm singing like, girl, you know I want your love. Your love was handmade for somebody like me. Come on now, follow my lead. I may be crazy, don't mind me. Say, boy, let's not talk too much. Grab on my waist and put that body on me. I'm coming now, follow my lead. I'm coming now, follow my lead. Mm-hmm. I'm in love with the shape of you. We push and pull like a magnet do. Although my heart is falling too, I'm in love with your body. And last night you were in my room, and now my bedsheets smell like you. Every day discovering something brand new. Well, I'm in love with your body. When we came, we let the story begin. We're going out on our first date. Mm-hmm. You and me are thrifty, so go all you can eat. Fill up your bag and I fill up the plate. Mm-hmm. We talk for hours and hours about the sweet and the sour and how your family's doing okay. Mm-hmm. And leaving, getting a taxi, kissing the backseat, tell the driver, make the radio play. And I'm singing like, girl, you know I want your love. Your love was handmade for somebody like me. Come on now, follow my lead. I may be crazy, say, boy, let's not talk too much. Grab on my waist and put that body on me. I'm coming now, follow my lead. Come, coming now, follow my lead. Mm-hmm.
በፌስቡክ አት ቪኦኤ አማሪክ ላይ አስተያየቶቻችሁን እየተቀበልን እንገኛለን። እንግዲህ በዛሬ ስርጭት ባሰማናችሁ ዘገባዎች ላይ ያሏችሁን አስተያየቶች፣ በሌሎችም ጉዳዮች ቢሆን አስተያየቶቻችሁ ሁልጊዜ ከእኛ ጋር እንዲሆኑ እንጠይቃችኋለን። ወደ ተከታዩ ዘገባ ስናልፍ እዚሁ ዩናይትድ ስቴትስ የሚያቆየን ይሆናል። የዩናይትድ ስቴትስ መንግስት ከፍተኛው የህዝብ ቁጥራቸው የእስልምና ሃይማኖት ተከታይ የሆኑባቸው 7 ሀገሮች ዜጎች ወደ አሜሪካ የሚያደርጉትን ጉዞ በጊዜያዊነት ከገደበ ወዲህ በዓለም ደረጃ ውዝግብ አስነስቷል። የተለያዩ ሀገሮች ቡድኖችና ግለሰቦች የተቃውሞ ድምፃቸውንም እያሰሙ ይገኛሉ። የዋይት ሀውስ ቤተ መንግስት የፕሬዚደንት ትራምፕን አስተዳደራዊ ትዕዛዝ የአሜሪካን ደህንነት ለማረጋገጥ የተወሰደ እርምጃ ብሎታል። በተጓዦች ላይ መጠነኛ መጉላላት ከመፍጠሩ ውጪ ክልከላው የተሳካ ነው የሚል ነው ያስተዳደሯ አቋም። ተቺዎች ግን ትዕዛዙ የአሸባሪዎችን ጥቃት ከመከላከል ይልቅ አላስፈላጊ መዘዝ ሊኖረው ይችላል ሲሉ ያስጠነቅቃሉ። ዝላቲካ ሆ ያጠናቀረችውን ጽዮን ግርማ ይዛለች።
በሚኒሶታ ግዛት የሚኖረው ሶማሊ አሜሪካዊው ፋራን አሹር በዋሽንግተን ዲሲ አካባቢ በሚገኘው የአውሮፕላን ማረፊያ ባለቤቱና ልጆቹ ተይዘው ከቆዩ በኋላ በስተመጨረሻ አብረው በመሆናቸው ደስ ብሎታል።
Finally we are here together. Nobody is missing from me right now. I have all my family together with me right now.
በስተመጨረሻ ይሄው አብረን ሆነናል። የቀረብን አንድም ሰው የለም። ቤተሰቡ በሙሉ አብሮኝ ነው። በጣም ደስ ብሎኛል።
ለዘጠና ቀናት የሚዘልቀው የጉዞ እገዳ የሚመለከተው የኢራቅ፣ ሶሪያ፣ ሱዳን፣ ሊቢያ፣ ሶማሊያና የመን ዜጎችን ነው። የነዚህ ሀገር ዜጎች የሆኑ ተጓዦች ወደ ዩናይትድ ስቴትስ የሚመጡ በረራዎች ላይ እንዳይሳፈሩ ወይም የአሜሪካን መሬት ከረገጡባቸው የአውሮፕላን ጣቢያዎች እንዳይወጡ ታግተው ቆይተዋል። የዋይት ሀውስ ቤተ መንግስት ተጓዦች ለገጠማቸው ጊዜያዊ መጉላላቶች ይቅርታ ጠይቋል። ክልከላውን ግን ይላሉ በሶማሊያ የፕሬዚዳንታዊ ውድድር ላይ የተሳ ተፉት ፋዱሞ ቤቢ
I was supposed to be at a panel in the Harvard Business School and also at the
በሃርቫርድ ዩኒቨርሲቲ በቢዝነስ ትምህርት ክፍል መገኘት ለውይይት መቅረብ ነበረብኝ። ነገር ግን በዚህ የስደተኞች የጉዞ እገዳ ምክንያት ወደዛ መሄድ አልቻልኩም። የሶማሊያና የፊንላንድ ድርብ ዜግነት ያላት ፋዱማ ዳይብ የበለጠ ያሳሰባት የሚገኘው ጉዳይ በኬንያ የስደተኞች መጠለያ ጣቢያ የሚገኙና ወደ አሜሪካ መጥተው እንደገና ለመቋቋም በዝግጅት ላይ ያሉ ሶማሊያውያን ጉዳይ ነው።
And to have that kind of opportunity snatched away from them just because they happen to be Muslims or they happen to come from a
እንዲህ ያሉ ድሎችና አጋጣሚዎችን ሙስሊም በመሆናቸው ብቻ ይነጠቃሉ ወይም በእነርሱ ምርጫ ብቻ ባልመጡበት ሀገር ብቻ በመሆናቸው እንዲህ ያለ ድል ይገጥማቸዋል። የዩናይትድ ስቴትስ የሙስሊም ጉዳዮች ተከራካሪ ቡድን ጉዳዩ ለፍርድ ቤትም ፈታኝ ነው ብለዋል። የኬር ብሔራዊ ተሟጋችና ዳይሬክተር ሌና ማሲር ስለዚህ ሲናገሩ
This lawsuit is a broad constitutional challenge and it was filed on behalf of over 20
ከሱ ለህገ መንግስቱን ፈታይ ነው። በህጋዊ መንገድ በዩናይትድ ስቴትስ ውስጥ የሚኖሩ 20 የአሜሪካን ዜግነት ያላቸውና ዜጋ ያልሆኑ ግን ደግሞ በህጋዊ መንገድ ዩናይትድ ስቴትስ ውስጥ የሚኖሩ ሙስሊም ዜጎችን በመወከል የቀረበ ክስ ነው። ይህ የጉዞ እገዳ ስዊድናዊና ኢራናዊ የፊልም ተዋናይ ባህር ፓራስም አሳስቧታል። ምናልባትም ኤማን ኮልድ ኦቭ በተባለው ፊልም ላይ በመሪ ተዋናይነት ለኦስካር በታጨችበት ዓመታዊ ሽልማት ስነ ስርዓት ላይ ላትሳተፍ እንደምትችል ገልጻለች። ሌላዋ የኢራንና የብሪታንያ ዜግነት ያላት የሙዚቃ አቀናባሪ በሚያዝያ ወር ፒተርስበርግ ውስጥ ለሚገኘው ላላት የኦፔራ የሙዚቃ ዝግጅት ላትሳተፍ እንደምትችል ገልጻለች። ይህ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ አዲሱ እገዳ የዩናይትድ ስቴትስን ከአሸባሪዎች ጥቃት ከመከላከል ይልቅ በጎ ያልሆነ ተጽዕኖ ያሳድራል ሲሉ ተቺዎች ትችት እየሰነዘሩበት ነው። በተያያዘም ደግሞ ከ1000 በላይ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የፖለቲካ ሹመኛ ያልሆኑ ሰራተኞች ፕሬዚዳንት ዶናልድ ትራምፕ በቅርቡ ያሳለፉትን የስደተኞች እገዳ የሚቃወም ሰነድ ፈርመዋል። የአሜሪካ ድምጽ ሬዲዮ ምንጮች እንዳረጋገጠው የተቃውሞ ሰነዱ ወደ 1000 በሚጠጉ ሰራተኞች የተፈረመና ከዚህ በፊት ታይቶ የማይታወቅ ነው። ባለፈው ዓመት ፕሬዚዳንት ባራክ ኦባማ በሶሪያ የሚከተሉትን ፖሊሲ በመቃወም ወደ 50 የሚጠጉ የውጭ ጉዳይ መስሪያ ቤት ሰራተኞች ድምጻቸውን ማሰማታቸውን በሶሪያ የዩናይትድ ስቴትስ አምባሳደር ሮበርት ፎርድ ተናግረዋል። በኦባማ አስተዳደር የአውሮፓና የዩሬዥያ ረዳት የውጭ ጉዳይ ሚኒስትር ላውራ ኬኔዲ በትራምፕ አስተዳደር ላይ የወጣውን የተቃውሞ ሰነድ አስመልክቶ ሲናገሩ በዚህ ፖሊሲ ዙሪያ የውጭ ጉዳይ ሰራተኞች ስጋትን ያካተተ ነው ብለውታል። በተለይ የህጉ ዝርዝር አፈጻጸም ላይ አጠቃላይና ዝርዝር ትዕዛዞች አለመካተታቸውን ዲፕሎማቶቹ አይስማሙባቸውም። በአይነቱ የተለየ ዘመን ላይ ነው ያለ ነው ብለዋል የቀድሞ ረዳት የውጭ ጉዳይ ሚኒስትር። ሰነዱ የተቃውሞ ፍኖት በሚል የሚጠራ ሲሆን የትራምፕ አስተዳደር ያወጣው ፕሬዝዳንታዊ ትዕዛዝ ሊያሳካ ያሰበውን ግብ የማይመታና እንዲያውም በአንጻሩ አሉታዊ የሆኑ ተጽዕኖዎችን የሚያሳድር ነው ይላል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በሰነዱ ላይ አስተያየት ከመስጠት ተቆጥቧል። በተለይ ሰነዱን የፈረሙ ሰዎችን ቁጥርና በመስሪያ ቤቱ ያላቸውን ስልጣን አልገለጸም። የዋይት ሀውስ ቤተ መንግስት ቃል አቀባይ ሾን ስፓይሰር የፕሬዚዳንት ትራምፕን የስደተኞች ትዕዛዝ የሚቃወሙ የውጭ ጉዳይ መስሪያ ቤት ሰራተኞች ወይ ስራውን ማስፈጸም አሻፈረኝ ካሉ መልቀቅ ይችላሉ ብለዋል። አያይዘውም ይህ የአሜሪካ ደህንነትን ይመለከታል ብለዋል።
እንግዲህ በዛሬው ዕለት እየተከናወኑ ያሉ ዜናዎችን ለእናንተ ስናደርስ ቆይተናል። ትናንት ከዋይት ሀውስ ማምሻውን የቀረበውን ዜና አስቀድመን አሰምተናቸዋል። ጽዮን ተጨማሪ አላት።
ፕሬዚዳንት ዶናልድ ትራምፕ ለጠቅላይ ፍርድ ቤት የመረጧቸው ዳኛ ኒል ጎርሲች ዛሬ ረቡዕ ከኮንግረሱ ምክር ቤት አባላት ጋር ይገናኛሉ። ፕሬዚዳንት ትራምፕ ማምሻውን ዳኛውን ሲያስተዋውቋቸው
Today I am keeping another promise to the American people by nominating
ዛሬ ለአሜሪካ ሕዝብ ከገባኋቸው ቃል ኪዳኖች አንዱን ጠብቄ ቀርቤያለሁ። ዳኛ ኒል ጎርሲችን ለዩናይትድ ስቴትስ ጠቅላይ ፍርድ ቤት በዳኝነት ሰይሜያለሁ።
የዋይት ሀውሱ ቃል አቀባይ ሲን ስፓይሰር እንዳስታወቁት ፕሬዚዳንቱ ስለመረጧቸው እጩ ለምክር ቤት አባላት ዛሬ ገለጻ ያደርጋሉ። ፕሬዚዳንት ትራምፕ ትናንት ማታ ባስተዋወቋቸው ወቅት ጨምረው እንደተናገሩት ለሀገራችን እጅግ አስፈላጊና ብቁ ዳኛ ሲሉ ቦታቸውን ከሚተኳቸው ከሟቹ አንቶኒዮ ስካሊያ ጋር አስተካክለዋቸዋል። የተመራጩ ዳኛ ኒል ጎርሲች ሹመት በምክር ቤቱ የመወሰኛ አባላት ይጸድቅ ዘንድ ቀላል የማይባል ክርክር ሊኖረው እንደሚችል ይጠበቃል።
And
እንግዲህ የዛሬው የጋቢና ጉዟችን በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አማሪክ ላይ አስተያየቶቻችሁን አድርሱን አደራ። ትዊተር ላይም ሃሽታግ ጋቢና ቪኦኤን በመጠቀም መልእክቶቻችሁን ወደኛ ላኩ።
ስናስተናግዳችሁ ያመሸነው መስታወት አረጋውና
ሄኖክ ሰማእግዜር ነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበሮ ነው።
ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት።
ነገ እንገናኝ።